የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
boarding school ነበር elocution and drama ነበር ያጠናው ጮክ ብለ ነበር መታነበው ሶስት ልጅ ነበር stage line አውጥታ መጣ ተጣለች አሁን ነው የሚገባኝ you know ያኔ i was young you know ምንትነው ሰራው ቢይ ለመነጋገር ለጋዜጠኝነትም ያበቃኝ እሱ ክላስ ነው ከስ ኮንፊደንስ ሰጠኝ ቼን ሆኜ ወሙቪውንም ለመስራት
ልታስ ያደረገታ
የበርካታ ሙያዎች ባለቤት ናት። ውብን በተሰኘውና ሶስቱንም ሆና የሰራችውን ጨምሮ በፊልም ትወና፣ አቀናባሪነትና ዲሬክተርነት
እንዲሁም ከቲያትር ቀጥላ ባጠናችው የጋዜጠኝነት ሙያ የቴሌቪዥን ፕሮግራም ታቀርባለች። ከምሽቱ እንግዶቻችን አንዷ ሶሎሜ ነው። አብራን ታመሻለች።
ሌሎች ቅንብሮች ይዘናል።
በ28/2016 ዓ.ም ሰላም ጤና ይስጥልን። እንደምትሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
እስከ ፕሮግራማችን ፍጻሜ ከምሽቱ 4 ሰዓት ድረስ አብረናችሁን ዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። እስራኤል ዛሬ እሁድ ማለዳ በጋዛ አልቃሳ ሰማዕታት ሆስፒታል ግቢ ውስጥ በሰነዘረችው ጥቃት በድንኳን ተጠልለው የነበሩ 4 ተፈናቃይ ፍልስጤማውያንን ጨምሮ 18 ሰዎች ሲገደሉ ሌሎች ቆስለዋል። በሌላም በኩል ከቴል አቪቭ ወጣ ብላ በምትገኝ ከተማ አንድ ፍልስጤማዊ 2 ሰዎችን በስለት ወግቶ መግደሉን አሶሲየትድ ፕሬስ ዘግቧል። ከእስራኤል የነፍስ አድን አገልግሎት ሜጋን ዴቪድ አዶም እንደተናገሩት በስለት የተወጉት በሰባዎቹ እድሜ ውስጥ ያሉ አንዲት ሴትና የ80 ዓመት አዛውንት ሲሆኑ ሌሎች 2 ሰዎች ጭም ቆስለዋል። ፖሊስ አደጋውን ያደረሰው ፍልስጤማዊ መገደሉን አስታውቋል። በሌላም በኩል በሰሜን ጋዛ በተፈጸመ ሌላ የእስራኤል ጥቃት አንድ የመኖሪያ ቤት በመውደሙ በውስጡ የነበሩት 3 ህጻናት ወላጆቻቸውና ሴት አያታቸውን ጨምሮ ቢያንስ 8 ሰዎች መሞታቸውን የጤና ሚኒስቴር አመልክቷል። ትላንት ቅዳሜ በጋዛ ከተማ ወደ መጠለያ ጣቢያነት የተቀየረ አንድ ትምህርት ቤት በእስራኤል ጥቃት በመመታቱ ቢያንስ 16 ሰዎች መገደላቸውና 21 ሰዎች መቁሰላቸውንም የጋዛ ጤና ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል። የጦርነት ስጋት እየጨመረ በመምጣቱ የውጭ ዜጎች ሊባኖስን በአስቸኳይ ለቀው እንዲወጡ የሚሰጠው ማሳሰቢያ ጨምሯል። ፈረንሳይ ዛሬ እሁድ ኢራን እና አጋሮቿ ከፍተኛ የህዝቦላና ሐማስ ኃላፊዎች ተገደሉበትና እስራኤልን ጥፋተኛ ላደረጉበት ጥቃት ምላሽ ለመስጠት ዝግጁ እንደሆኑ ማሳወቃቸውን ተከትሎ በጣም አደገኛና ተለዋዋጭ በሆነ የደህንነት ሁኔታ ውስጥ የፈረንሳይ ዜጎች ወደ ሊባኖስ ከመጓዝ እንዲቆጠቡና በአገሪቱ ውስጥም ያሉትን በተቻለ ፍጥነት በአሁኑኑ በአስቸኳይ ለመውጣት እንዲዘጋጁ ሲል በፓሪስ የሚገኘው የውጭ ጉዳይ ሚኒስቴር አስታውቋል። ዩናይትድ ስቴትስ እና ብሪታንያ ተመሳሳይ ማስጠንቀቂያዎች ሰጥተዋል። በርካታ ምዕራባውያን አገሮች ወደ አካባቢው የሚያደርጓቸውን በረራዎች ሰርዘዋል። የጋዛ ጦርነት ከተቀሰቀሰበት ጊዜ ጀምሮ ከእስራኤል ጦር ጋር በየቀኑ ሊባል የሚችል የተኩስ ልውውጥ የሚያደርገው በኢራን የሚደገፈው የሊባኖስ ሂዝቦላ ተዋጊዎቹ በአንድ ሌሊት ወደ እስራኤል ሰሜናዊ ክፍል ሮኬቶች መተኮሳቸውን አስታውቋል። የእስራኤል ጦር ከሊባኖስ ወደ 30 የሚጠጉ ሮኬቶች የተወነጨፉ ሲሆን አብዛኞቹ ተጠልፈዋል ብሏል። አሜሪካም የጦር መርከቦችና ተዋጊ ጄቶችን በማንቀሳቀስ ሰራተኞቿን ለመጠበቅና እስራኤልን ለመከላከል እየሰራች ነው። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ የሚያካሂደውን ጥቃት የቀጠለ ሲሆን ባለፉት 24 ሰዓታት ውስጥ ወደ 50 የሚጠጉ የሽብር ኢላማዎችን መምታቱን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩክሬን የረጅም ርቀት ጥቃቷን በማጠናከር ባለፉት 24 ሰዓት ጊዜ ውስጥ የሩሲያን ባህር ሰርጓጅ መርከብ ስታሰጥም የአውሮፕላን ማረፊያዎችን መደብደቧን አስታውቃለች። የሩሲያ ባለስልጣናትም የዩክሬን ሰው አልባ አውሮፕላኖች አንድ የመኖሪያ አፓርትመንት ህንጻ በመምታታቸው የአንድ ሰው ህይወት ማለፉን ተናግረዋል። ዩክሬን ከሐምሌ ወር ጀምሮ ሩሲያን ለመምታት የረጅም ርቀት ሚሳኤሎችን መጠቀም እንድትችል አጋሮቿን በመጠየቅ ጫና ብታደርግም ምዕራባውያን በተለይም አሜሪካ በሞስኮ በኩል ሁኔታው ሊባባስ ይችላል በሚል ስጋት ተቃውመዋል። ዩክሬን በሩሲያ ቁጥጥር ስር ወደምትገኘው ክሬሚያ ዘልቆ በመግባት ኪሎ ክላስ የሚባልና በናፍጣና ኤሌክትሪክ የሚሰራ ባህር ሰርጓጅ መርከብና S-400 የተባሉ የሩሲያ አየር መቃወሚያ ሚሳኤሎችን መምታቷን አስታውቃለች። የአየር መቃወሚያ መሳሪያው የሩሲያ ጦር የሎጂስቲክና የትራንስፖርት መናኸሪያ የሆነውን ወሳኙን የኬርች ሰርጥ ድልድል የሚጠብቅ እንደነበር የዩክሬን መከላከያ ትናንት ቅዳሜ ያወጣው መግለጫ አመልክቷል። በመጨረሻም የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባች የእምነት መሪዎችና የኦሎምፒክ ባለስልጣናት ዛሬ እሁድ ጠዋት በፓሪስ ኖትረዳም ካቴድራል ፊት ለፊት እምነትና ስፖርት እንዴት እርስ በርስ መደጋገፍ እንደሚችሉ ለማሳየት መሰባሰባቸውን ተናገሩ። የ2024ቱ የፓሪስ ኦሎምፒክ ጨዋታዎች በመክፈቻ ስነ ስርዓቱ ላይ በክርስትና እምነት ላይ የተሳለቀበትን ዝግጅት አቅርቧል የሚል ውዝግብ ቢነሳበትም የዛሬው የእምነት አባቶችና የስፖርት ቤተሰቦች ስብስብ የስፖርትና ሰላም ጥምረትን አስፈላጊነት አጽንኦት መስጠቱ ተገልጿል። ሰላምና ረፍት ታይቶበታል በተባለው የአትሌቶቹ መንደር የቡድሂዝም፣ የክርስትና እምነት፣ የሂንዱይዝም፣ የእስልምናና የአይሁድ እምነት ተወካዮች ለኦሎምፒክ ተካፋዮቹ መንፈሳዊ ቡራኬና መጽናኛ መስጠታቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። እንደ አውሮፓ አቆጣጠር በ2024 የተካሄደው የፓሪስ ጨዋታዎች መክፈቻ ላይ በክርስትና እምነት ከሚታወቀው የመጨረሻው ራት ምስል ጋር ተያይዞ የቀረበው ትዕይንት ቫቲካንን ጨምሮ ከሃይማኖት ቡድኖች ተቃውሞ ገጥሞታል። በኦሎምፒክ ስፍራ የሚካሄደው የሃይማኖትና የስፖርት ቤተሰቦች ስብስብ የተጀመረው በዘመናዊ የኦሎምፒክ መስራች ፒየር ደ ኩቡርቲን እንደ አውሮፓ አቆጣጠር በ1924 በተካሄደው የፓሪስ ኦሎምፒክ ጨዋታዎች ላይ መሆኑን ዘገባው አስታውሷል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ሐምሌ 28 2016 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
ሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁን ቆያለን።
ቀዳሚ ያደረግናት ዜማ እናስከትል።
ቀደም ባለው የራዲዮ መጽሔት ለቅምሻ ያህል ያሰማናችሁ ቅንብር ነው ቀዳሚው።
ምሽቱም ሰፋ ብሎ ይደመጣል።
በርከት ያሉ ሙያዎች ባለቤት ነች።
የፊልም ተዋናይ አቀናባሪና ዲሬክተርም ናት።
የሚዲያ ፍቅርና ዝንባሌዋም ገና ከመለዳው በእንግሊዝ ሀገር የሴቶች አዳሪ ትምህርት ቤት ተማሪ ከነበረችበት ጊዜ ይጀምራል።
እንግዳችን ሰሎሜ ሙልጌታ። ሰላም እንኳን ደህና መጣሽ።
እንኳን ደህና ተፈከኝ አሉላ። እግዚአብሔር ይስጥልኝ ስለጋበዝኩ።
ብዙም እናነሳቸው ነገሮች አሉ። ምናልባት የቅርቡ ትኩሱ ለእውቅናና ለክብር የበቃሽበት የማህበረ ግዩራን ዘረ ኢትዮጵያ ብዙዎች በእንግሊዘኛው ምህጻረ ቃል ሲል በሚለው ስያሜ የሚያውቁት ከዘንድሮ ተሸላሚዎች አንዷ ነበርሽ። እንኳን ደስ ያለሽ።
እንኳን አባቴን እግዚአብሔር ይስጥልኝ።
ጊዜን፣ ፍቃድን፣ አቅምን፣ ገንዘብን የሚጠይቅ ነገር ለማህበረሰብ ሲሰጥ የሚያይ ሰው የሚመለከታልና ስራሽን አይተው ለማህበረሰብ ያበረከትሽውን ስራ ተመልክተው ተከታትለው ነው ለዚህ ውቅና ያበቁሽና ስራዎችሽ ምን እንደሆኑ መለስ ብለን እናያለን። ከዚህ ቀደም ትልቁ ይመስለኛል ለፊልም ስራሽ ውብን ተመልካቾች ዘንድ ከፍተኛ ተወዳጅነት ያተረፈ ስራ ነው። በጊዜው የምንነጋገር እድል ነበረን። ዛሬ ግን ከዛ በፊትም ከዛ በኋላም የሰራሻቸውን ጨምረን እንወያያለን። በቅድሚያ ስለ ሽልማት ምን ተሰማሽ? ምን አይነት ስሜት አሳደረብሽ? ኢትዮጵያውያን ናቸው ወይም ኢትዮጵያን አሜሪካውያን ናቸው ያከበሩሽ?
ወይ በጣም በጣም ደስ የሚል ስሜት ነው እውነት ለመናገር። ምክንያቱም ከራስ ህዝብ ስታገኝ ክብር በጣም ነው ደስ የሚለው። ለማስረዳትም ቃል የለኝም፣ ግን እውነት የራስ ሰው ሲያመሰግን በጣም ከፍ ያለ ደስታ ተሰምቶኛል።
በፊልም ስራሽ ሌሎች እውቅናዎች አግኝተሻል ከዚህ ቀደም፣ ይሄ ግን ለየት ያደርገዋል እያልሽን ነው?
አዎ፣ ምክንያቱም ከራስ ህዝብ ሲመጣ ከየመጣህበት ህዝብ ሲያከብርህ ልዩ ይሆናል። ሌሎቹ ከሌላም ቦታ ናቸው እና ኮርስ እሱን በጣም ደስ ይልሃል፣ ግን የራስ ህዝብ ሲያከብርህ በጣም ነው እውነት ደስ ያለኝ።
የሚያግባባ ይመስለኛል። ትልቅነቱንም መረዳት አያስቸግርም። እንዳልሽ የገዛ ማህበረሰብ የሰጠው እውቅና ነው። ሰሎሜ፣ ፊልም ስራዎችን አስመልክቶ ከተነጋገርን በኋላ አሁንም ከፊልሙ ዓለም አልወጣሽም፣ የፊልሙ ኢንዱስትሪ ውስጥ ትሳተፊያለሽ። ምን አይነት ስራዎች ላይ እየተሳተፍሽ እንደሆነ እንነጋገራለን። ግን አሁን በጋዜጠኝነት በተማርሽ ባጠናሽው ሙያ ደግሞ እየሰራሽ ነው። ቴሌቪዥን ፕሮግራም አለሽ። ኢትዮጵያና ኤርትራን ብቻ ሳይሆን አፍሪካን የሚመለከቱ ርዕሰ ጉዳዮች ላይ ታተኩሪያለሽ። የዚህ የምንኖርበት ዩናይትድ ስቴትስን የሚመለከቱ ጉዳዮች ላይ ታተኩሪያለሽ። እስኪ ንገሪን ስለ ቴሌቪዥን ፕሮግራምሽ።
እሺ፣ ደስ ይለኛል። ፕሮግራሙ ስሙ አፍሪካ ወርልድ ቲቪ ነው። እንዳልከው የአፍሪካን ታሪክ ጋዜጠኝነት ስጀምር ያው እንግዲህ ኒውስ ነው አይደለ? እሱን መጀመሪያ እንነገራለን። ሌላም ደግሞ ታሪክ፣ ፊልሞች በአፍሪካ ዳያስፖራም ሆነ አፍሪካ ውስጥ ያሉ ሰዎች ያደረጉትን ታሪኮች እያመጣን በቃ ሰው እንዲያውቃቸው ስለ እነሱም እናስታውቃለን። ግን ያው ታሪክን ኒውስ እና ዜናን አቀርባለን እና ግን የአፍሪካን የተመለከተ ማለት ነው።
ኢትዮጵያ እንግዲህ የሀገርሽ ነው እና ደግሞ የኢትዮጵያ ነገር ጫን ብሎ መምጣቱ አይቀርም። የኢትዮጵያ ጉዳይ ይበልጥ ይስብሻል። በኢትዮጵያ ጉዳይ ላይ ያተኮሩ ወይም ኢትዮጵያውያን አሜሪካውያን በዚህ በተለያዩ ዩናይትድ ስቴትስ ግዛቶች ያሉ የእነሱን ስራዎች ታሪካቸውን የሚመለከትም እንዲሁ ታነጋግሪያለሽ።
የአፍሪካንም ታሪክ ደግሞ እዚህም ሀገር ስለምንኖር እኔም እዚህ ስለምኖር የዚህም ሀገር ዜና እናወራለን እና ኢትዮጵያም እዚህም ሆነን ኢትዮጵያኖችም ሆነን ዳያስፖራ ስለሆንን ዳያስፖራም ታሪክ የኢትዮጵያንም ታሪክ አንጥፈን ያው ለህዝብ ለማስታወቅና የእውነት ታሪክ መናገር ነው የፈለግነው እና ለማጣራት ደግሞ ጋዜጠኝነት እንደ ድሮ ለማድረግ ይከብዳል። ብዙ ነገር ተቀይሯል። ግን እኛ በተቻለን መጠን የእውነት ህዝቡ እንዲያውቀውና በምናቀርበው ነገሮች የራሱን አስተያየት እንዲያይ ማለት ነው እና የእኛ ቻናል እሱን ነው እንግዲህ ፑሽ የምናደርገው ያለው ነው የእውነት ታሪክ ለመናገር።
ሰሎሜ፣ ጋዜጠኝነት ያጠናሽው መጀመሪያ የተማርሽውም ቢሆን አሁን ነው እየገባሽበት ያለሽው ከፊልሙ ዓለም ባቶችን ዋና ጊዜሽን የሚወስደው ይመስለኛል። አሁን የቴሌቪዥን ፕሮግራም ብዙ ጊዜ ይጠይቃል። ትምህርቱ፣ እውቀቱ፣ ልምዱ ቢኖርሽም የሙሉ ሰዓት ወይም ሰፊ ጊዜ የሚጠይቅ ስራ ስታደርጊው እንዴት ነው ሽግግሩ?
እኔ መጀመሪያ ስራ ቴሌቪዥን ነበረ። ካንሰስ ሲቲ ለኤቢሲ ስራ ነበረ መጀመሪያ ማለት ነው እና ያን የተሰራ የኔ አስተያየት ነው የምነግረው፣ ታሪክ ነው ሁሉም ፊልም ሆነ ያው ጋዜጠኝነት ፋክቱን ተናግረህ በዚህ ባለ ሰዓት ውስጥ ነው የምትናገረው አይደለ? ፊልምም ደግሞ ታሪክ ነው፣ ግን ረዘም ባለ ሰዓት ጊዜ ወስደህ ነው የምትናገረው እና ለእኔ ሁለቱም ታሪክ ነው ብዬ ነው የማወራው የሆነውን ነገር እና ለመሸጋገር ተጠየቀኝ ጥያቄ ብዙ አልወሰደብኝ።
ወደ በፊቱም ደግሞ መመለስ ነው የታየኝ።
እንደ ታሪክ ነው ማየው አንድ ነገር ሲሆን ምን ሆነ ከተባለ ታሪኩን በጋዜጠኝነት በፋክቹዋል ነገር ነው ተናግረው አይደለም ፊልም ግን ኢማጂን ስለምታረግ ነው you know በዛ መስኮት ውስጥ ብዙ ነገር ማረክ ይችላል በጭንቅላት ያሰብከው እንጂ ሁለቱም ታሪክ ነው
አንዱ አቀራረቡ ወደ ሐሳብ ወለድ አንዱ ደግሞ በለት የሚሆን ጉዳዮች ላይ ያተኩር እንጂ የሚነገሩ የሰው ታሪኮች ናቸው ነው
አዎ እንደሱ ነው ግን ያው ፊልም ብዙ ጊዜ ይፈጃል ለመስራት አው ኒውስ በሰዓቱና ቶሎ ቶሎ ማምጣት አለበት እና ተርን አራውንድ ፒሪዮዱ በጣም እንትን ነው
በቅጽበት ውስጥ ነው የሚመላለሰው የማለቂያ የማብቂያ ሰዓት ምን ነው አለ ያኛው ሰፋ ያለ ጊዜ ሰጥሻል በወራት ማመታት ውስጥ ሊሆን ይችላል የሚሰራው ጊዜ አለ ሰላም እንግዲህ የብዙ ሙያ ሰው ሲገኝ ብዙ ሙያ ነው አንቻለሽና ሁሉንም ያነሳን የታል ወደት ማከል እንመላለሳለን ወደ ፊልሙ እንመለስና በርከት ባሉ ፍራዎች ላይ እንድትሳተፍ ተረድቻለሁ እኔ ከማውቃቸው በተጨማሪ የህይወት ታሪክሽን መልከት ሳደርግ ቀድሞ የተሳተፍሽባቸውን የፊልም ስራዎች ገና ስትጀምሪ ጀምሪ ሰራሻቸውን ተመልክቻለሁ ውብን ግን ዋናው ስራሽ ተባባሪ ጸሐፊያን በዳይሬክተርነት ተባብረሽ አቅርበሻል በአቀናባሪነት ወይም ፕሮዲሰርነት ተሳትፈሻል ዋናው አገጸ ባህሪ ሆነሽም ተጫውተሻል ብዙ ስራ ነበርሽ መጀመሪያ ለሳት ለሚከታተሉ አድማጮች እነኚህ ሁሉ ሐላፊነቶች መሸከም እንዴት ተቻለ በዛ ላይ በግል የተሰራ ፊልም ነው የግል ፊልም ወይም ኢንዲፔንደንት የሚባለው የሲኒማ ዘርፍ ምን ያህል ከባድ እንደሆነ ይታወቃል ለፊልሙ ከሚጠየቀው ወጪ እስከሚከለበ መንገድ እስኪ እንደው መለስ ብለሽ አስታውሽ ምን ይመስላል መንገድሽ ምን ይመስል ነበር እንዴት ተወጣሽ
ታስበው ታሪኩን መጀመሪያ በታሪኩ አይደለ ፊልም ሲጻፍ ክሪንክሊን ታሪኩ ሲጻፍ ታሪኩን በውስጥ ያስቀምጨው ነበር ላይ ምክንያቱም የሐሳብኩት ነገር ስለነበር ማለት ነውና እሱ ራሱ ሲጻፍ ብዙ ጊዜ ነበር የፈጀው ሱን ስናስተካክል ብዙ ስለቆየን መሆን አለበት ብዬ ያመንኩት ምክንያቱም ብዙ ሰው ነበር ያነበበ ፈንስ እንመላለስ ኖትስ ስንጻፍ ማለት ነውና እሱ ራሱ ከፕሮዳክሽኑ የተለየ የራሱ ስራ ነበረው ታሪኩን ስንጽፍ ማለት ነው እና አይ ቲንክ የኔ አስተሳሰብ በዛ ጊዜ ዳያስፖራ ስለነበርኩኝ ብዙ ልጆች ብዙ ጓደኞች ኢትዮጵያኖችም ያልሆኑ ዳያስፖራ የሆኑ ከሌላ
ሀገር
ታሪካቸው እንደኔ ነበር ብዙዎቹ ሴቶቹ ካልቸራቸው ውስጥም ናቸው የዚህንም ካልቸር ይዙ ነበረ እና በዛ በልጅነት ጊዜ ኮንፊውዝድ ልትሆን ትችላለህ ከቤተሰቦች ጋር አንድ ነገር ሲሉ ወደዚህ እና ሁሉም ዩኒቨርሲቲ አንድ ነበሩ እና ምን ነገር አለበት ብዬ አመንኩኝ ምክንያቱም ያደግ በቲኔጀር ከዛ በለው 20ስ ውስጥ ስትገባ ምናምን ራስን የምታቀበት ምን ፈልጋለሁ የምትልበት ጊዜ ነው እና ለሌላ ልጆችም ለሚያድጉ ልጆች ይህንን ነገር መናገር አለብን ብዬ አመንኩ ማለት ነው ስለዚህ መሰራት አለበት ብዬ ነው ያመንኩ አንድ ነገር ደግሞ ካመንክበት እስከ መጨረሻ ልትሄድ ይችላል አይደለ ስላመንኩበት ስለ እና ደግሞ ከኔ ጋር የሰሩ ልጆች በጣም በእውነት ሪስፔክት የሚደረጉ ናቸው እና ስላመኑ የኔንም ነግራቸው እና በቃ መጀመሪያ ስንጀምር አይዲያ አይነበረ ነው ከዛ በኋላ ያው የሰፋ መጣ እና ፕሮዳክሽኑ ደግሞ ሌላ ነው ከስክሪፕት ወደ ፕሮዳክሽን ስትሄድ እዛ በኋላ ደግሞ ከኛ ጋር ፕሮዳክሽን ውስጥ የመጡት ዩኒየንም ስለነበረ ምርጥ ምርጥ ሰዎች ስለነበሩ ሊሰራት ቻለ እና አንዳንዴ ፊልም እዚህ ላይ ነው እንግዲህ ሰው ብሬክ የሚያደርገው ምክንያቱም ቀላል አይደለም አንተ እንዳልከው ኢንዲፔንደንት ፊልም መስራት ከባድ ነው እና ብዙ ወደ ላይ ወደ ታች ብለህ ነው አንድ ነገር ሳይሆንልህ ጊቭ አፕ ታደርግ ትችላለህ ግን አይ ቲንክ ስላመንበት ጨረስነው
ሰላም ምንበት ጨረስነው ጥሩ አገላለጥ ይመስለኛል ሰሎሜ ስለ ፊልሙ ከዚህ ቀደም ፊልሙን የማየት እድል ያላገኙ ታሪኩንም ጭምር ያልሰሙ አድማጮች ይኖሩናልና ውብን የሁለት ዓለም ሁለት ባህሎች ቀደም ያልሽውን አይነት የመጀመሪያ ትውልድ የሚባለው የሚገጥመውን ፈተና ኢትዮጵያውያን አሜሪካውያን ወይንም ኢትዮጵያውያን ታዳጊ ልጆች በልጅነታቸው መጥተው ወይም እዚያ ሀገር ተወልደው ኢትዮጵያውያን ቤተሰቦች ወልደው የሚገጥማቸው ብቻ ሳይሆን የትኛውም የውጭ ሀገር ላጅ ሆነ ወጣት ታዳጊ ከቤተሰቦች ጋር ካለው ቅራኔ ጭምር የሚጋራ ነው እንደገለጽሽውና እስኪ አስታውሽን ውብን ውስጥ ራስሽን የተመለከትሽበት ምንድነው ታሪኩ ጎልቶ የወጣው
እንግዲህ ውብን ብዙ ሜሴጅ አለው አንዱ ያው የልጅቷ አንድ
የልጅቷ ባህሪ አንቺ ምትጫወቻት
እሷ ግማሽ ጉራ ካልቸሯ ላይ ያኛው ግማሽ ጉራ ደግሞ ወደ ዌስተርን ካልቸር ላይ ነው ያለው እና እናቷ ደግሞ የራሷን የቻለ ችግር አላት ሰን ወይዘሮ አለም ፀሐይ ወዳጅ ነው ጫንታ አው በጣም ጎበዝ ተዋኒ
ከፊልሙ ጋር በተያያዘ እንደሆነ ተጨማሪ ጥያቄ ባነሳልሽ እያነሳሻለሽው ስለተቀባዩ ባህል አንድ የውጭ ሀገር ሰው እዚህ ሀገር ሊኖር ሲመጣ የሚጠብቀው ባህል ግጭት ይኖራል ታዳጊዎች ሲሆኑ ደግሞ ዋና ባህላቸው ያደጉበት ሊሆን ይችላል ከእድሜ እኩዮቻቸው ጋር ውለው ቤታቸው ሲመለሱ ግን ሌላ ባህል ነው የሚጠብቃቸው በዚህ ባህል ያለው ግጭት እውነተኛ ግጭት ነው ብዙ ልጆችን ሌላ ፈተና ላይ የሚያምሩ ጤናም የቤተሰብም ችግር የሚፈጠር ነገር ነውና ኢትዮጵያውያን አሜሪካውያን ይህን ፊልምሽን ካዩ በኋላ የራሳቸው ፈተና የሆነ ያን የሚያዩት ቅድም ያነሳሽ ባህል ግጭቱን በተመለከተ ምን አገኘሽ ምን ሰማሽ ወላጆችም ምን ይላሉ ይህን ሲያዩ ራሳቸውን መልሶ የማየት እድል ይሰጣልና
በጣም ጥሩ ጥያቄ ምክንያቱም ብዙ ሰው መጀመሪያ ላይ ፊልሙ እንደወጣ ብዙ እናቶች ልጆቻቸው ይህንን ፊልም አይተው ሴት ዮሐን ምን አለችን ልጇ ትዳር ልትይዝ ነበረ እና ትዳሩ እንዲሆን አልፈለገችም እናቷ ምክንያቱም የምታገባው ሰው የሌላ ሰው
የሌላ ሀገር ባህል
ነበረ እና አልፈለገችም ነበር እና ፊልሙን ስታይ ለካኔ ልጄን እንደዚህ ነበር ያስጨነኳት አመታለችን እሱን አረሰው በቃ በጣም ገረማት እና አላላትም እንደገና ታግባው የተፈለገች የራሷ ቾይስ ነው ምክንያቱም እሷ የእናት ዩዋን ጭንቀት ላየች ነው ፊልሙ ላይ ሁለተኛ ደግሞ ሜንታል ሄልት ስላለ ብዙ ሰዎች ለካ ቤት ሲመጡ እኛ እንደዚህ ነው የምናስጨነቃቸው ልጆቻችንን ብለዋል እንደዛም ስላሉን አፍሪካ ወርልድ ላይ አመጣ ነው አሁን ዲስከሽናል ቻናሉም ላይ anonymous calling ይደርሰን ነበር ግን በውብን የተነሳ openly ሰዎች እንደዚህ
መወያየት ጀመሩ
አዎ ተነጋገሩ እና ስለዚህ በዛ እውነት ያቺ ፓርቲ ልጅቷ በመተጨነቀበት ጊዜ እናትየዋ ደግሞ እንዴት ልጇን ማናገር እንዳቃታት እሱን ብዙ ሰው resonate አርጓል
ሰለሜ ስለ ልጆች አነሳን እዚህ ስለተወለዱ ስላደጉ ስለ አዲስ ልውልድ አነሳን ሰለሜን ልጅቷን እስኪ እንመልከት የእሷን መንገድ ደግሞ ከኢትዮጵያ ከወጣሽ እንግሊዝ ሀገር ነው የኖርሽው የተማርሽው ከዛ በኋላ ነው ወደ ዩናይት ስቴትስ የመጣሽው ምናልባት ከዛ ፊት ሌላ ቦታ ከነበራችሁ እርግጠኛ አይደለሁም ይህ ታሪክሽ ላይ ግን ጋዜጠኝነትም ጭምር ያጠናሽበት
ከዚያም ሆኑን ይጠቁማል
የህይወት መንገድሽ ራሱ ምን ይመስል ነበር እስኪ ስለ ራስሽ እንደው በተወሰነ ደረጃ አጫውቺኝ
እኔ በጣም ጥሩ እናትና አባት በእውነት አባቴም እናቴም እግዚአብሔርን አመሰግናለሁኝ እንደዚህ አይነት እናትና ስለሰጠኝም ነው ይሄንን እድል አጋጥሞኝ የወጣሁት አባቴ ፓይለት ነበር ካፕቴን ሆኖ በሚሰራበት ጊዜ መጀመሪያ እኛ ኢትዮጵያ ነበር ከዛ ወጣን ባህሬንም ነበር የመንም ነበር ከዛ ወደ አሜሪካን ሀገር ተዋል እኛ ግን ለከን እንግሊዝ ሀገር ነው የተማርኩት እንግሊዝ ሀገር ሆኜ elocution and drama ነው ያጠናሁት ያው ኢንትረስቱ ነበረኝ በዛ ጊዜ ከዛ በኋላ ነው ወደ ዩናይትድ ስቴትስ የመጣሁት ከዛ ካንሰስ ነው የሄድኩት ትምህርት ግራጁዌት ያደረኩት በጋዜጠኝነት በዛ ጊዜ ይመስለኝ እኔ ባቴ ትራቭል ባረገ ጊዜ እኛም ስንሄድ ብዙ ጊዜ ፒፕል ዋች አረግ ነበር
የተለያየ ባህል የመማር የማወቅ እድል ሰጥቶሻል
በየቦታው ስትሄድ የዛሁን የመን እንኖር ሰው እንዴት እንደነበረ ካልቸሩ እንዴት እንደሆነ ምናምን ባህሪንም እንደዛው ግዛግረም ስንሄድ እንደዛው እና አባቴ ደግሞ በጣም ያምን ነበር በማንበብ እና እንድናነብ በጣም ፑሽ ያረግ ነበረ ካልቸር ደግሞ እንድናቅ በጣም ኦፕን ማይንድድ ነበር ስለነበረኝ ኢንትረስቱ ድራማ ክላስ ይባል ወሰድኩኝ ከዛ በኋላ አስተማሪ ነገረችኝ አንድ ቀን አንቺ እዚህ ትመቆያለሽ ነው አልፈልግም ብዬ ልወጣ ነበር ግን እሷ ነው አለችኝ እንደውም ኢንዲቪጁዋሊ ቻሽን ኮች ላረግሽ ፈልጋለሁ ማለትም ግን ለመነጋገር ለጋዜጠኝነት ያበቃኝ እሱ ክላስ ነው ከስ ኮንፊደንስ ሰጠኝ አው እና ጮክ ብለህ ነበር የምታነበው ሶስት ነበረ ስቴጅ ላይ አውጥታ መጽሐፍ ትሰጥሃለች በቃ actually my favorite teacher Mrs. Arthur ትባላለች እና አንብቢ ትልህ ነበርና አሁን ነው የሚገባኝ እሱ ነው ያኔ I was young ነው ምንድነው የምሰራው ብዬ እሱ ነው የሰጠኝ አይ ቲንክ ለጋዜጠኝነትም ብቻዬን ሆኜ ሙቪውንም ለመስራት
ልታስብ ያደረገች ሰሎሜ ምናልባት ይሄ ጥያቄ መታየት ያለበት ተመልካቾቻችን ለማጋራት ያህል የወላጆች ድርሻይቱን ያህል ላቀ እንደሆነ ሽልማቱን በተቀበልሽበት ጊዜ ስትናገሪ አድምጫለሁ አባትሽ በቅርቡ ነው ያረፉት ዋናው አበረታችሽ እንደነበሩ አንዳንድ የማይደፍር ወይም የማያዋጡ የሚመስሉ በተለምዶ ልጆች የተወሰነ ነገር እንዲያጠኑ ወላጆች የሚፈልጉበት አለ በተለይ የስደተኛ ያለ ልጆች የሌላቸው ሀገሮችም እንዲሁ ይላሉ። የተወሰኑ ሙያዎች እንደ ይጠቅማሉ ብሎ ይታሰባል። አባትሽ ግን ሲያበረታቱሽ እንደነበሩ የሳቸው በመርጫሽ እንድትይዥ ማድረጌቱን ይላል። ባንቺ ህይወት ውስጥ ሚና እንደነበረው እንድርሻ እንደነበረው ስትጫወቺ ሰምቻለሁ። እዛ ሀገር ገና እንግዳ ሆነሽ ነው ሌላ ነገር ማጥናት ትድሪ ኖርሽ ነበር። ምናልባትም ሌላ አብሮሽ የሚማር አንቺን የሚመስል ሰው ይኖር አይኖር እርግጠኛ አይደለሁም። ምን ይመስል ነበር ያለም ዲያጋጣ?
ቢዛገርስ ነው ቦርዲንግ ስኩል ነበር። ስለዚህ ቦርዲንግ ስኩል ማለት ልዩ ነው። ብዙ ጊዜ ቤት ስትኖር ነው። አሁን እዚህ ሀገር ብዙ ቦርዲንግ ስኩል የለም። አይ ሜቢ ኒው ጀርዚ አካባቢ ብዙ ሰው አልለመደም ቦርዲንግ ስኩል። ድሮ ይኖር ይሆን ነበር። መጀመሪያ ስንሄድ ሆምሲክ ነበር በጣም ከቤተሰቦች ተለይታ። አዎ ደግሞ ልጆች ነበር እና ሶስታችን ነበር። ከዛ
ሶስታችን
ስትቶቼ
ሁለት እህቶች
ጋር ከዛም በፊት ግን ኢትዮጵያኖች የተማሩበት ታወቁ ሶስት ትምህርት ቤት ነው። ከዛም በኋላ መጣዋል። ገና ስንሄድ ቤት መመለስ ነው የፈለግነው። ቦርዲንግ ስኩል ማን በዛ ጊዜ አይፈልግም። በኋላ ግን እኔ አሁን ብትጠይቀኝ ለኔ ዛሴ በጣም እግዚአብሔርን አመሰግናለሁ። ምክንያቱም ጓደኝነት ምን እንደሆነ ከሰው ጋር እንዴት መኖር ምን እንደሆነ ኩክ ማረግ ምን እንደሆነ ላንድሪ ማረግ ምን እንደሆነ የሚያስተምር ትምህርት ቤት ነው እና ጓደኝነት ደግሞ ጥሩ እንደሆነ ማህበረሰብ ሲኖር እንዴት መኖር እንዳለበት ከትምህርቱ ሌላ ነው ያስተማረኝ እሱ ነው። ግን መጀመሪያ ላይ አንፈልግም ማይፈልጋል። ግን አሁን ድረስ ጓደኞቼ እንግሊዝ ሀገር ጓደኞቼ በቃ በጣም ትነን ስትሮንግ ቦንድ አለ። ምክንያቱም በልጅነት
የልጅነት ጓደኝነት ነው።
አዎ ቦርዲንግ ስኩል ለአሁን ጀነሬሽን ሜቢ አይ ዶንት ኖው አሁንም አለ እንግሊዝ ሀገር ብዙ ሰው ቦርዲንግ ስኩል ይልካል። ምክንያቱም ቦርዲንግ ስኩል ምን ብለው ያምናሉ ኢንዲፔንደንት እንድትሆን ያደርጋል።
በራስ እንዲተማመኑ በራስ እንዲቆሙ።
ከዛ ስትወጣ ደግሞ ይጨርሰ እንግዲህ ከነዛ ልጆች መለየት በጣም ከብዶኝ ነበር። ምክንያቱም እንደ ፋሚሊ ነበር። ግን ደግሞ ያ ያስተማሩህ ነገር ራስህን ይችላል እንድትቆም ትዚላልና ትሄዳለህ ወደ ህይወት። ግን እሱ ባልማረው ኖሮ እኔ እንጃ ጥሩ ነው ጠንከራ ካለ።
ሰሎሜ ሙልጌታ የፊልም ተዋናይ ዳይሬክተር አቀናባሪ ወዲሁም ደግሞ ጋዜጠኛ የቴሌቪዥን ፕሮግራም ያዘጋጀሽ የሚቀጥለው ምዕራፍ የምትሰራቸውን ስራዎችም ወደፊት እንዲሁ የመከታተልና መልሰን የመገናኘት የመወያየት እድል እንደሚኖረን ተስፋ አደርጋለሁ። ለዛሬው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አሉላ። በጣም አመሰግናለሁ።
Oh, my God.
የመጀመሪያውን ክፍል በቀደመው የራዲዮ መጽሔት አሰምተን ለዛሬ በቀጠሮ ያሳደርነው ዝግጅት ነው ቀጣዩ።
ሳምንቱ የመጽሔት እንግዳ ጋር የምናደርገው ቆይታ
ዋና መስሪያ ቤቱን በኒው ጀርሲ ባደረገው ጃንሰን ኤን ጃንሰን በተባለው
በመድኃኒቶች ቅመማ የስነ ህይወትና የህክምና ቴክኖሎጂዎች የተሰማራው ኩባንያ ከ30 አመታት በላይ
በምክትል ፕሬዝዳንትነት ያገለገሉባቸውን 18 አመታት ጨምሮ በተለያዩ ከፍተኛ ኃላፊነቶች አገልግለዋል።
ወሊሶ ውስጥ በከፈቱትና ላለፉት 8 አመታት ደግሞ የትምህርት ዕድል ያላገኙ ታዳጊ ሴት ልጃገረዶችን ሲረዳ በቆየው የበጎ አድራጎት ድርጅታቸው አማካኝነት ለሰሩት ስራ ነው እውቅና ያገኙት።
አሁን በዩናይትድ ስቴትሱ የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ከዘንድሮ ተሸላሚዎች መካከል አንዱ ናቸው።
በቀደመው ውይይታችን ልባት ካደረግንበት እንነሳ።
ዶክተር ሽፈራው በዚህ ሰዓት ለሚሰሙን ወጣት የሳይንስ ትምህርት ለመከተል ለሚፈልጉ የዲሳቱንም ወጣቶች ታዳጊዎችንም ይጨምራል በሳይንሱ መንገድ ለመግፋት የሰውን ህይወት ሊያሻሽል የሚችል ህመምን በሽታን ለመከላከል የሚያስችል የሳይንስ ዘርፍ ነውና እርሱ በመሩት ባለም አቀፍ ደረጃ ጥናት የሚያደርግ ክፍል እንደነበሩት 18 አመት በምክትል ፕሬዝዳንትነት በመሩበት ጊዜ እስከ 20 የሚደርሱ መድኃኒቶች ቅመማ ለስኬት እንዲበቃ መምራቱን ይናገራል። አንድ መድኃኒት ቅድም እንደነገሩን አመታት የሚወስድ ነው ከጅምሩ ፍቃድ እስኪሰጠው ድረስ። በዚህ መሃል ደግሞ እንደታሰቡት ሳይሆኑ ቀርተው በሙከራ ላይ የለም ይሄ ችግር አለው ተብሎ የሚቀርም እንዳለ ይታወቃል። እስኪ አስረዱን እነኚህ የህይወት ታሪኮን ላይ የተመለከቱት እስከ 20 የሚደርሱ መድኃኒቶች ለስኬት እንዲበቁ ምክንያት ሆነዋል።
ምንድነው ወደ 20 መድኃኒቶች ሰራው ስል የኔ ዲፓርትመንት የተሰራበት ነው። እንግዲህ ሰው እንዲያውቅ የምፈልገው እንደኛ አይነት ስራ ቲም ወርክ ነው። you know ብዙ ዲፓርትመንቶች አሉ እነዛ ዲፓርትመንቶች አንድ ላይ ሲሰሩ ልክ መኪና እንደ መገጣጠም ነው። የታየር ሰዎች አሉ፣ የኢንጂን ሰዎች አሉ፣ የቦዲ አሉ። እና ሁሉም እንግዲህ በዛ በዲዛይኑ ተከትሎ ነው እንግዲህ መስራት ያለበት። ምክንያቱም አንዱ ወደ ኋላ ተቀረ አይሰራም፣ ያ መኪና አይወጣም፣ ያ መድኃኒትም አያልፍም። እና ዋናው የእኛ ስራ ምንድን ነው? መድኃኒቱ ምንድን ነው? ምን አይነት በሽታ ነው የሚያድነው? እንዴትስ ነው የሚሰራው? ምን አይነት ዲዛይን ስተዲ ብናደርግ ነው ይሄንን መድኃኒት ይሰራል አይሰራም ለማለት የምንችለው? በጣም እንግዲህ የታወቀው ገቨርንመንቶችም የሚያውቁት ራንደማይዝ ክሊኒካል ትራያል ይባላል። እሱ ነው እንግዲህ በሱ ተከትለ ያንን ዲዛይን እንሰራለን። እና የትልቁ ስራችን አንደኛ ሳይንሱን አንደርስታንድ ማድረግ፣ ሁለተኛ ምንድን ነው በሽታው ለማዳን የምንችለው፣ እንዴት ነው ያንን በሽታ ደግሞ ሰራ አልሰራ የምንልበት ምንድን ነው፣ በምንድን ነው ዲሳይድ የምናደርገው? ይሄ ነው እንግዲህ ወይ ምን አይነት ሰዎችን ነው የምናጠናው? ለምሳሌ ሽማግሌዎችን ነው? ልጆችን ነው? ሁሉም ሰው ነው? እና ይሄ ሁሉ አንደርስታንድ ማድረግ አለብን ይሄንን ለመስራት። እንግዲህ ከዛ በኋላ ዳታውን ከኮሌክት ከክሪሽኖቹ ኮሌክት ከተደረገ በኋላ የኛ ዲፓርትመንት ይመጣና እኛለን እንግዲህ ያለን ዳታ በሙሉ ክሊን አርገን አናላይዝ አርገን ልክ በዲዛይኑ ምክንያት ሰራ ስታቲስቲካሊ ዋናው ትልቁ ስታቲስቲክ ዲዛይን ነው አናሊሲስ ነው ያንን በደንብ ሰራ የምንለው እኛ ነን ተጀመረ ያንን አናላይዝ አርገን ሪዛልቱን ለዶክተሮቹ እናሳያለን ለማኔጅመንቱ እናሳያለን ሌሎችም ደግሞ እንደኛ አይነት ኳሊፋይድ የሆኑ ሰዎች አሉ እነሱንም ይሄንን ይሁ ሪዛልቱን ያመጣ ነው ይሄ ነው ብለን እናሳያቸዋለን እና ብዙ ሰው ነው ያንን ሪዛልት የማይውና ይሄ ትክክል አይደለም ይሄ እንደዚህ ማድረግ አለብን ይሄም የሚቀጥለው ስቴዲ በዚህ መቀየር አለብን ብለው ዲሳይድ ተደርጎ ከዛ በኋላ ነው እንግዲህ ሪፖርቱ የሚቀርበው። በታዲቱ የሚሰራ ከሆነ ሁሉም ደስተኛ ነው የሚቀጥለው ቦታ ስቴፕ እንሄዳለን። የማይሰራ ደግሞ ከሆነ ለምንድን ነው ያለ የማይሰራው ብለን ማጥናት አለብን። እሱን ሞዴሊንግ ሲሙሌሽን ይባላል። እሱ ሞር አጥንቶ ለወደፊቱ እንዲጠቅም ምንድን ነው ከዚህ የምንማረው ይባላል። በጣም ኮምፕሊኬትድ ነው ስራው ግን ብዙ ኤክስፐርቶች ስላሉበት ቲም ኤፈርት ነው እና ሌሎቹ ለምን መንገድ የሚፈልገው ብቸኛ ሆኖ የሚሰራ ሳይንቲስት ፋርማሲውቲካል ካምፓኒ አይሰራም። ዝም ብሎ አስተማሪ ፕሮፌሰር መሆን ይሻላል ወይ የራሱ ላብ እንዲኖረው ያስፈልጋል እና ይሄ ግን ከሁሉ ሰው ጋር መስራት ስላለብን እኔ እንኳን ትክክል ነኝ ካልኩኝ ሌሎቹ አይ ይሄ እንደዚህ እንደዚህ ሆኖ ካሉ ሀሳቤ መቀየር አለብኝ። ዋናው እሱ ነው። ሁለተኛው ገቨርንመንት አፕሩቭ የሚያደርጉት ገቨርንመንቶች በጣም ክሪቲካል ነው። የነሱን ከነሱ ጋር ሁልጊዜ መነጋገር አለብን። እንደዚህ እንደዚህ ያስብላል ዲዛይኑ ይሄ ነው ምን ታስባላችሁ እና እነሱ ጥሩ ኢንፑት ይሰጣሉ። ያለዛ ያለ እነሱን በደንብ ሳናናግር ከሰራን ያ 100 ሚሊዮን ምናምን ይወጣበት ስለዚህ ይሄ አንቀበልም ካሉ በቃ ምንም አንቀበልም ነው ከሰብ ማለት ነው። በዛ ስለዚህ እና ከሬጉሌተሪ ጋራ ሬጉሌተሪ ይባላል
ተቆጣጣሪዎቹ
ተቆጣጣሪዎቹ ከነሱ ጋራ በደንብ መስራት አለብ። ሌላው ደግሞ የኤፍዲኤ ብቻ ሳይሆን አሜሪካ ዴፊኒትሊ አሜሪካ ነው ዋናው። አሜሪካ አፕሩቭ ከተደረገ ሌላ ሀገር ትንሽ ይቀላል። ግን ዩሮፕ አለ የራሳቸው ካናዳ የራሳቸው አለ ጃፓን አለ ቻይና አለ እና መንግስትም ራሱ ደግሞ ሪቪው ያደርጋል። እንትን አሜሪካ አፕሩቭ ያደረገ እና ጃፓን አፕሩቭ ያደርጋል ማለት አይቻልም። እና ከጃፓን ጋር መስራት አለብን ከቻይና ከሁሉ ጋር መስራት አለብን። በዛ ምክንያት በየቦታው ኤክስፐርት የሆኑ ሰዎች ይሄዱና እንደዚህ ነው ብለው ኤክስፕሌን ያደርጋሉ። እንግዲህ መጨረሻ ላይ ሁሉ ቦታ ፕሩፍ ካደረግን ሰክሰስ ነው ማለት ነው ትልቅ ሰክሰስ ነው። እና ምናልባት አንዳንድ ጊዜ ደግሞ ዩሮፕ ብቻ አፕሩቭ ይሆንና ከጊዜ በኋላ ወደ ዩኤስ መጥቶ ዩኤስ አፕሩቭ ከሁለት አመት ከሶስት አመት ከአራት አመትም ሊሆን ይችላል። ግን የዩኤስ ማርኬት ከሁሉ በጣም ጥሩ ለፋርማሲውቲካል ስለሆነ ዋናው ኮንሰንትሬሽናችን እዚህ ሀገር አፕሩቭ እንዲሆን ነው የምንፈልገው።
ትኩረታችን
በተቻለ መጠን
መልካም። እንግዲህ የምትሄዱበትን መንገድ ቢልቁንም ደግሞ የሳይንስ ተመራማሪ ብቻውን አይደለም እንዲህ ያለ ትልቅ ስራ ሲሰራ የብዙዎች ድካም የብዙዎች ውጤት አለበት ብለዋል። እርሶ ምክንያት የሆኑባቸውን ለስኬት የበቁ 20 ያህል መዳኒቶች ሁኔታ ነበር የተመለከት ነው። እስኪ ደግሞ ማርሽን ቀይርና ዶክተር ሽፈራው ስለ ህይወት እንነጋገር። እርሶ አሁን ኢትዮጵያ ውስጥ ወሊሶ አካባቢ ታዳጊ ወጣቶችን የትምህርት ድል እንዲያገኙ የህይወታቸው መንገድ እንዲቃና ከጅምሩ ጀምሮ የሚሰራ ድርጅት ነው ያቋቋሙት። ለምሳሌ አንድ በእናንተ ተቋሚ ታቀፈች ታዳጊ እንዴት ነው የምትረዳው? መረጃዎች ላይ እንደተመለከትኩት የምሳ የኪስ ገንዘብ ይሰጣቸዋል፣ የጤና ሁኔታቸው ይረዳል። እንደው በምሳሌ በዚህ መልኩ ይረዳል ማለት የሚቻል ነገር ካለ እንደው ሐሳቡ እንዲኖረን ያህል።
እሺ፣ በጣም ጥሩ ጥያቄ ነው። እሱ ምንድነው እኛ የጀመርነው ከአክሊሉ ጋርም በሌሎችም ጋር ስንዋይ አንድ ጊዜ ብቻ ለልጆቹ ቱተር አድርገህ ወይ ማርስ አስተምረህ ፊዚክስ አስተምረህ ኬሚስትሪ አስተምረህ በቂ አይደለም ነው ያለው። ብዙ ጊዜ ምንድነው እዚህ ሀገር ቤተሰብ የተማረ ነው ትብርት ቤትም ስኩል ዲስትሪክትም ገንዘብ አላቸው። ኮምፒውተር አለ፣ መጽሐፍ ያለ እኮ መጽሐፍ ልታገኝ ትችላለህ። ላይብረሪው ብዙ አሉ። የሰው ችግር ምግብ ችግር የለበትም። ምሳ ይበላሉ፣ ቁርስ ይበላሉ፣ እራት ይበላሉ። እና ስፖርት አለ። ያ ሁሉ የተሞላለት ነው። እዚህ ሀገር ልጆቻችን የተማሩት ነው። አሁን ወሊሶን ብትወስድ እንደ ወሊሶ አይነት በቃ ባላገር ብትወስድ አንደኛ ኮምፒውተር የላቸውም፣ ሁለተኛ መጽሐፍ የላቸውም። በዛ ላይ ደግሞ ክላሱ ራሱ እስከ 60 እስከ 70 ልጆች አንድ ክላስ አንድ ሩም ውስጥ ነው የሚማሩት። እንዲያ የአስተማሪ እንግዲህ እንዴት ያስተምራል ይህንም ልጅ በሙሉ በደንብ አስብንም ማለት ነው ነው። እና የልጆቹ ጥፋትም ሳይሆን ሁኔታው ራሱ ለትምህርት የተመቸ አይደለም። እኛ ምንድን ነው ያደረግነው? አትሊስት ለነዚህ ለመረጥናቸው ልጆች አንደኛ ኮምፒውተር ገዛንና ኢንተርኔት አስገባል። ሁለተኛ የተወሰነ መጽሐፎች ብዙም ባይሆኑ ቀስ በቀስ እየሞላን ነው። ሶስተኛ ለንች መኒ ሰጠናቸው፣ ትንሽ ገንዘብ፣ ብዙ አይደለም። ያ ገንዘብ ግን ለነሱ በጣም ትልቅ ነው። ለ16 ዓመት 17 ዓመት ልጅ በጣም ያንን ገንዘብ ስታገኝ የምታበላችበት ሳይሆን ወይ ጸጉር ትሰራበታለች ወይ እርሳስ ትገዛበታለች እና ትንሹ ቀጣ ከቤተሰቧ ኢንዲፔንደንስ ሰጣት ነው። ሌላው ደግሞ ያደረግነው ሴክሹዋል ኤጁኬሽን አስተማር። ምክንያት ብዙዎቹ የጾታ ትምህርት እሱን እንትን አስተማር ሰጠናቸው። ነርስ አንድ ነርስ ቀጥረን ነበር። አሁን ግን ፓርት ታይም ነው የምናደርገው። በዛ ላይ ደግሞ ኮሌጅ ስትገቡ አልናቸው፣ ኮሌጅ ስትገቡ የተወሰነ ገንዘብ እንሰጣቸዋለን፣ የኪስ ገንዘብ። ያው ኮሌጅ ሲገቡ ያው ቱዊሽን የለም፣ ገንዘብ አይከፍሉም፣ ዶርም አላቸው፣ ምግብም እዛው ይሰጣቸዋል። ግን ብዙ ወጪ አለ ኮሌጅ ስትገባ እና እሱን ፕሮሚስ አደረግንላቸው እና ይገርምሃል፣ በጣም በቃ ይሄ ሆሊስቲክ ይላሉ እንግዲህ በአማርኛ ምን እንደሆነ እንጃ፣ ሁለገባ ሁለገብ። በዛ ነው አይ ቲንክ ሰክሰስፉል ለመሆን የቻል ነው ነው። አንድ ነገር ብቻ ብንረዳ አይ ቲንክ በቂ አይሆንም ነበረ። አሁን እነዚህ ልጆች ሌላው ደግሞ በጣም እኔ ኢምፕሬስ ያደረጉኝ እዛ ጥሩ አስተማሪዎች ነው ደግሞ የቀጠርናቸው። እሱ ነው ዋናው፣ ፓርታይም ናቸው ግን 8 አስተማሪዎች ምናምን አሉን። እና እነሱ ዴዲኬትድ ናቸው። ልክ እንደ እኔ ለመርዳት ነው የሚፈልጉት፣ ለገንዘቡ ብቻ ሳይሆን ትፈራው አንተ ከዛ መተህ ይሰራ እኛስ ምንድን ነው የምናደርገው ነው የሚሉት። እና በጣም በጣም ኢምፕሬሲቭ ነው አስተማሪዎች ናቸው። እና ምንድን ነው የምናደርጋቸው ልጆቹን ማበረታታት፣ ከቤትም ትምህርት በደንብ ያልገባቸው ቤተሰብ ሊሆን ይችላል እና በርቺ፣ እንደዚህ እንደዚህ ከተማርሽ እንዲህ ቦታ ትደርሻለሽ፣ ኮሌጅም ስትገቢ አለንልሽ፣ ይሄኛው ኮርስ ደግሞ ከከበደሽ አስተማሪውን ጠይቄ እንዲረዳሽ አደርጋለሁ። እና ልክ እንደ አባት እንደ እናት እንደ ወንድም እንደ እህት አድርገው ነው የምንይዛቸው። በዛ ላይ ደግሞ አሉላ በጣም ኢምፖርታንት የሆነው ሴቶች ብቻ ስለሆኑ እርስ በራሳቸው ጓደኛሞች ሆኑ። በቃ አብረው ያጠናሉ፣ አብረው በየቦታው ጓደኛሞች ሆኑ። እና ያ ደግሞ በጣም ሞቲቬሽን ይሰጣል። አየህ ሄዶ ዝም ብሎ ቤት እናት ነው ቤት መርዳት ይኖርባቸዋል አንዳንድ ጊዜ። እሱን ደግሞ ለቤተሰቦቻቸው አናገርናቸው፣ እንደዚህ እንደዚህ ልጆቹ ኮሌጅ እንዲገቡ ካላችሁ ይሄ ቤት የምታስሩትን ቀንሱ አልናቸው። እና ይገርምሃል ቤተሰብ ይሰማል። እና በዛ ነው እንደዚህ ሰክሰስፉል የሆነውን ነው የምለው። እና ይሄ የኛ ያደረግነው ምንም ማጂክ አይደለም። ሌላ ቦታ እንደዚህ ኮፒ ተደርጎ መስራት ይቻላል።
ሁለንተናውን የልጆቹን ህይወት ነው እንጂ አንዷን ነገር ብቻ አንዷ ነገር ላይ ትምህርቱ ብቻ ላይ በማነጣጠር የሚፈለገው ውጤት ማምጣት አይችልም። በዛ መንገድ ነው እየቀረብ ነው ያለ ነው ያሉት ዶክተር ሽፈራው። እንግዲህ አሁን ጊዜውን ሳሰላው ከ50 ዓመት በላይ የሚሆን አብላጫ ጊዜ በዩናይት ስቴትስ ነው የኖሩት። የትውልድ አገሮ ጉዳይ የልጅነቶ እርሶ የመጡበት መልሼ መርዳት ፈልጋለሁ በሚል ተነሳስተው ነው በኢትዮጵያ ይህንን ፕሮጀክት ይዘው ሄዱትና በሽልማቱም ስነስርዓት ላይ እንደተገለጠው ከረጅም ጊዜ ጓደኛዋ ቅድም ስማቸውን ብቻ ይጠቅሱ ግልጽ ላይሆን ይችላል ለሰዎች አቶ አክሊሉ ደምሴ ጋር በመሆን ይሄን ያቋቋማችሁት መልሶ መስጠት የሚለው ግንዛቤ አሁን አሁን እየጎላ የመጣበት ሰዎች ከራሳቸው ከቅርብ ቤተሰባቸው አለፍ ብለው ሌሎችን መርዳት የሚችሉ ሲሆን ባላቸው አቅም በሁኔታቸው እንደፈቀደ መርዳት ይፈልጋሉ። ዛሬ ግን ኢትዮጵያ ያለው ሁኔታ ችግሩ የጠና ነው። ብዙ መርዳት የሚችሉ ሰዎች ራሳቸው የሚረዱበት ሁኔታ ውስጥ ያሉበት ነው። በተለያዩ ምስቅልቅል ሁኔታዎች ድርቅ፣ ግጭት፣ ረሃብ፣ የኑሮ ውድነት ብዙ ችግሮች ይታያሉ። በህይወት ደረጃ እርሶ ከሚከተሉት መሬ በተግባር ከሚያደርጉት ባሻገር ስለ ህይወትም ካለው ትርጉም ጋራ በየትኛውም ሁኔታዎች ውስጥ ሰዎች ያልፋሉ። የተወሰነ የምድር ቆይታ ነው ሁላችንም ያለን። ግን ትርጉም ያለው መንገድ ተከትለን በምንችለው ሁሉ ትርጉም ባለው መንገድ እንድናልፍ መሻት መቼም ትልቅ ነገር ይመስለኛል። ብዙዎች እየቻሉም የማይረዱበት ሁኔታ አለ። ከዛ አንፃር እንደው የህይወቴ መርህ ነው የምከተለው ነው የሚሉትን ነገር ቢያጋሩን። ቅድም እኔ ያለፍኩበትን ብለው የገዛ ቤተሰቦችን ምሳሌ አድርገው መልሰው አጫውተውናል። ፍልስፍና ደረጃ የሚታይም ሊሆን ይችላል። ስለ ህይወት ካሎት ምልከታ፣ ለህይወት ካሎት ትርጓሜ አንፃር መጨረሻ የሚባል ቀን አለና ሁላችንም እናልፋለንና የርሶ ቤተሰብ ላልሆነ ከመንገዱ ወጥቶ ለመርዳት ይህን ያህል ርቀት እንደሚሄድ ሰው ያቅሜል አድርግ እንደሚል ሰው ስለ ህይወት ያሎትን ፍልስፍና ቢያጋሩ።
እሺ። ይኸውልህ እኔ ያደግኩት እናቴ አባቴ ዘመዶቼ ያሳደጉን በኢትዮጵያዊነት ነው። ደፍነትሊ የተወለድኩት ኦሮሞ ኤሪያ ነው። ግን ኦሮሞ ኤሪያም እንኳን አይባልም። ይገርማል። ሁሉ ሰው ያለበት ነበረ። ጉራጌዎች አሉ፣ አማራ አለበት፣ ኢቨን ትግሮችም የተወሰነ ነበሩ። እና በዛ ጊዜ ሰው እንትን የሚለው ተማርክ ወይ አልተማርክ ነው። ደፍነትሊ ነው። ያልተማረ ሰው ያው በድንቁርና ይሆናል። አይ ሰው የምናውቅም ምናምን ማለት አለ። እሱ እንግዲህ በትምህርት ጋር የሚመጣ ነገር ነው። ግን ከተማርክ የፈለግከው ለሰው ለምን አትሆንም? ከሁሉ ጋር መወዳደር ትችላለህ፣ ስራ ማግኘት ትችላለህ፣ ትምህርቱም አለ። እና እንደዛ አይነት ኤንቫይሮንመንት ነው ያደግኩት። አባቴም እናቴም ያሳደጉኝ በዛ ነው።
ዶክተር ሽፈራው፣ በዚህ ሰዓት ይህን ውይይት የሚከታተሉ ሰዎች በጥሞና የሚያስቧቸው እርስ በርስም ሊወያዩባቸው የሚችሉ ጭብጦችን አንስተዋል። ተስፋ አደርጋለሁ አድማጮቻችን እርስ በርስ ይወያዩባቸዋል። ውይይታችንን ከመቋጨታችን በፊት እንዲህ እንደው ያቅሜን ልርዳ ብቻ ሳይሆን የሄዱበትን ርቀት የሚያሳይ ቀደም ብዬ ባነሳሁት ሽልማት ላይ የተጠቀሰ ይሄን ስራ ከጀመራችሁ በኋላ ለተማሪዎቹ የነበረው ቦታ በቂ ባለመሆኑ ከከተማው ፖስታ ቤት ተከራይታችሁ ተጠቀሙ እንደነበረ የሚገልጽ መረጃ ላይ በድርጅት ደረጃ ካቋቋሙት ሌላ ከገዛ ገንዘቦ በኢትዮጵያ ገንዘብ ስሌት 14 ሚሊዮን ብር አውጥተው ቦታ መግዛቱን ይጠቁማል። ይሄ እንግዲህ የቱን ያህል ያሉትን ነገር ሁሉ ለመስጠት እንደፈቀዱ የሚያሳይ ይመስለኛል። ብዙ ጊዜ ትልልቅ ተቋማት ኢትዮጵያ ያልሆኑ ሀብታሞች፣ ባለጸጎች እንደዚህ ብቻ የሚታሰበውን ኢትዮጵያዊ ወገኑም ያን አይነት ነገር ማድረግ ይችላል የሚለውን እርስዎም መሰል በምሳሌነት የሚጠቀሱ ጥቂቶች የሚያደርጓቸው ስራ አርአያ የሚሆን ይመስለኛልና እስኪ እሱ ላይ ይንገሩን።
ልክ ነው። እንዴት እንደሆነ ትንሽ ላብራራ። እሱን እንደጀመር መጀመሪያ ያው ፖስት ኦፊሱ ተከራይተን ጥሩ ቦታ ነው መግዛት ተከራይተን እናስተምር ነበረ ሪሞዴል አድርገን። ከዛ በኋላ ግን ሁኔታውን ሳይ ከዛ ከማዘጋጃ ቤቶች ጋር ተነጋግረን ነበረ። እሺ ይሉናል፣ ጥሩ ቦታ እንሰጣችኋለን፣ እዛ ትሰራላችሁ። ከሰራችሁ በኋላ እኔ እንደውም ኤቨንቹዋሊ ነገር ላቆም እችላለሁ እና ለከተማው ዶኔት ላደርግ እችላለሁ ወይ እዛ ዩኒቨርሲቲ አለ፣ ሀይ ስኩል አለ፣ እንደዛ ፓርት ሊሆናል ብዬ እንደውም ተናግሬ ነበረ። እና እሺ ይላሉ ግን ፕሮሰሳቸው በጣም ብዙ ነው። ከዚህ ወደ ኦሮሚያ ቦታ መሄድ አለበት፣ ከኦሮሚያ ደግሞ እዛ አዲስ አበባ መሄድ አለበት፣ እኛ ከዚህ ዲሳይድ ማድረግ አንችልም ነው የሚሉት ነው። እና አንድ ነገር ያወቅኩት እዛ ምንም ነገር ለመስራት በቃ ሃይራርኪ ነው፣ ይገርማል። እና ሎካል ሰዎች ማኔጀርም ቢሆኑ አለቃም ቢሆኑ ፓወራቸው በጣም ትንሽ ነው። እና ሀሳብ ነው ያላቸው፣ እምቢ አይሉም። ግን መጨረሻ ላይ ኦልሞስት 5 ዓመት ጠበቅ። አንድ ከንቲባ ነበረ፣ እሱ ምን አለ ሽፈራው፣ ከዚህ የአንድ 5 ኪሎ ሜትር የሆነ ቦታ ወደ ውስጥ ገብቶ አለ፣ እሱም መሬት ከፈለክ እንሰጣሃለን አለኝ። ተማሪዎች ናቸው፣ ምሽቱ 12:30 እናስተምራቸዋለን። ስለዚህ ጨለማ ነው፣ ሴቶች ናቸው። ከዛ መንገዱ ራሱ ቤት ሄደው ይማራሉ። እና እኔ የምፈልገው መንገድ ላይ ሆኖ ለልጆቹ ለሴቶቹ የሚመች ከዛ በቀላሉ ቤታቸው የሚገቡ በቃ አልተቻለ። ከዛ እንዳጋጣሚ እግዚአብሔር ነገር ነው። ልክ መንገድ ላይ ጥሩ ቦታ እዛ ዩኒቨርሲቲ አጠገብ አንድ ቤት ይሸጣል ተባለ። ያሱ የዶክተር ነው ለኢንቨስትመንት አርጎ የሰራው ቢልዲንግ ነበረ። እሱ ደ ኦፖርቹኒቲ ሳገኝ በቃ ይሄ ለሎንግ ተርም ይሆናል እና በኔ ራሴ አርጌ ይሄን ልግዛው ብዬ በዛ ነው እንግዲህ ይሄን ቦታ የገዛ ነው። አሁን ያንን ቦታ እያሳደስን ነው፣ ውጪውንም እያሳደስን ነው እና ለልጆቹም በጣም ጥሩ ቦታ ነው። በቀላሉ እዛ መጥተው ወደ ቤታቸው ሊሄዱ ይችላሉ። ትራንስፖርቴሽንም አለ። በጣም ደስ ብሎኛል። ያው ልክ ነው፣ ያቺን ገንዘብ ለሪታይርመንት የብጠቀም ይሰራል። ግን እግዚአብሔር አለ እና ሰርቼም ላገኝ ይችላለሁ፣ ስንትም አድርጌ ላገኝ ይችላለሁ። ስለዚህ ይሄ ሎንግ ተርም ለልጆቹ በጣም ጥሩ ስለሆነ በዛ ምክንያት ነው ኢንቨስት ያደረኩት።
ትልቅ ቁርጠኝነት ነው የሚያሳየው። የገዛ ገንዘብን አውጥቶ ጊዜን አውጥቶ መርዳት አንድ ነገር ነው፣ ግን ይህን ሀል መጠን ያለው ገንዘብ እንዳሉት ከጥሮታ ዘመን ወጪው ቀንሶ ማድረግ ትልቅ ምሳሌ ይመስለኛል። በርከት ያሉ ጉዳዮችን ነው እየተነጋገር ነው። ዶክተር ፈራው ገብረ ማርያም ኢትዮጵያ ውስጥ ዲሳቱ የተባለው የሳዳጊ ሴቶች ልጆችን የሚረዳ ትምህርት ቤት በሁለንተናው ከትምህርት እስከ ከጤና ጉዳይ ድረስ ይረዳ በቆየበት ለእውቅናና ለክብር የበቃ ድርጅቶን መነሻ በማድረግ እርሱም በህይወቱ ያለፉበትን የረጅም ጊዜ የህይወት ጉዞ ያጋሩን ውይይት ነው ያደረግነው። ለሰጡን ጊዜ ከልብ አድርጌ አመሰግናለሁ። ተስፋ አድርጋለሁ ደግሞ ለየት ያሉ ሁኔታዎችን ተከታትለን በድርጅታችሁ የምትሰሩትንም ሆነ በታዳጊ ወጣቶቹ ጋር የሚታዩ ውጤቶችን በሌላ መሰል ውይይት እንደማገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
በጣም ነው የማመሰግነው እድል ሰጠኸኝ። የምንሰራውን ለሌሎቹ ለማካፈል ስላበቃኸኝ በጣም አመሰግናለሁ አሉላ።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና እደሩ።
ችላ ከመትሎ ያገር ልጆች መላበሎ ይበቃል ወዳጅ መተማመን ብቻ ይበቃል ወዳጅ።